በመጀመሪያ ደረጃ ለጊዜያችሁና ለትብብራችሁ እናመሰግናለን። አስቀድማችሁ ግን እስቲ ራሳችሁን ብታስተዋውቁ። በአቶ ጌታቸው እንጀምር።
ጌታቸው አረጋው እባላለሁኝ። ትግርኛ የሚዘጋጅ አንድ የውራይና የሚባል መጽሔት ማኔጂንግ ዳይሬክተር ነው።
አቶ መሐሪ ዮሐንስ።
መሐሪ ዮሐንስ እባላለሁ። በመቀለ ዩኒቨርሲቲ የፖለቲካል ሳይንስ እና ስትራቴጂ ጥናቶች መምህር ነኝ።
የውይይታችን ርዕስ የሚሆነው ህወሓት ለሶስት ሳምንታት ያህል ግምገማ ላይ እንደቆየ ተናግሯል። መግለጫ ወጥቷል ባለፈው አርብ። በግምገማው መሰረት አንዳንድ የደረሰባቸው ነጥቦች አሉ። መጀመሪያ ላንብባቸውና አንድ በአንድ እንወያይባቸዋለን። በግምገማው መሰረት የስትራቴጂያዊ አመራር ቦታ ያለው የህወሓት ማዕከላዊ ኮሚቴ በትግል ላይ የተመሰረተ አንድነት እንደሌለው፣ በመጠቃቃትና በመከላከል ላይ የተመሰረተ ግንኙነት እንደነበረው፣ ጥልቅ የሆነ ጸረ ዲሞክራሲ አመለካከትና ተግባራት እንዳሉበት፣ የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ ማሰለፍና መጠቀም ላይ መሰረታዊ ጉድለት እንዳለበት፣ እንዲሁም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበት በጥሞና ገምግሟል ይላል። እና እንግዲህ እነዚህ አብይ ነጥቦች ይመስሉኛል። አንድ በአንድ እንነጋገርበትና መጀመሪያ አሁን በግምገማ መሰረት የስትራቴጂያዊ አመራር ቦታ ያለው የህወሓት ማዕከላዊ ኮሚቴ በትግል ላይ የተመሰረተ አንድነት እንደሌለው፣ በመጠቃቃትና በመከላከል ላይ የተመሰረተ ግንኙነት እንደነበረው ገምግመናል ይላል። እስቲ ይህን ነው በመጀመሪያ በአቶ መሐሪ ዮሐንስ እንጀምር።
እንግዲህ አመራሩ የአንድነት መንፈስ የዓላማ አንድነት መሰረት ያደረገ ግንኙነት እንደሌለው፣ እንዲሁም ደግሞ መጠቃቃት ወይም ደግሞ መከላከል ወይም ደግሞ ጥቅምህን ለማስጠበቅ የሚደረግ ተጠያቂ እንዳይሆን እርስ በራሳቸው እየተከላከሉ የሚል አይነት መንፈሶች አሉ። ስትራቴጂክ አመራር እንዳልነበረን ገምግመናል ሲባል በአንድ ወቅት የተፈጠረ ክስተት ብቻ አይመስለኝም። የረጅም ጊዜ ውጤት ነው በእኔ እይታ ማለት ነው። ይሄ ማለት እንግዲህ ድርጅት ውስጥ ወደ በዚህ አይነት የስትራቴጂክ አመራር እጦት እንዲደርስ ምን አይነት ጉዞ ምን አይነት መንገድ ነው የተካሄደው ብለን ስንገመግም፣ ምናልባት ያለፉት 16-17 አመታት ወይ 15 አመታት የተከማቸ ችግር ነው ብለን ልንወስደው የምንችል ነው። ምናልባት ከየት ይጀምራል ካልን ድርጅቱ በአንድ ሰው የተንጠለጠለ የአንድ ሰው አመራር የበላይነት የተረጋገጠበት፣ ሌላው ደግሞ የአንድ ሰው የአንድ መሪ ፎሎወር ሆኖ የቆየበት ሁኔታ ነበረ። እስከ የቀድሞ ጠቅላይ ሚኒስትር ወይ የድርጅቱ ሊቀመንበር የነበሩት አቶ መለስ ከማለታቸው በፊት የነበረው ማለት ነው። ግን አቶ መለስ ሲሞቱ አንድ ሰው ይመራ የነበረው ድርጅት ኦልሞስት መሪ አልባ ሆኖ ቀረ እንደማለት አይነት አንድምታ ያለው ይመስለኛል። ከዛም ቀጥሎ ይሄ መጠቃቃት እና መከላከል እርስ በርስ መርህ መሰረት አድርጎ ከመታገል ይልቅ ቡድን ሰርቶ አንዱን ተከላካይ ዘንድ በመሀሉ የድርጅቱ ዓላማ የህዝብ ጥያቄዎች እነዚህም ተኮላሽቶ የሚቀርበት እድል ነበረ የሚባለው ለእኔ እንኳን ይሄ አዲስ ነገር አይመስለኝም። ለረጅም ጊዜ የቆየ እንደ ካልቸር የሚመስለኛል የትፔሌፍ ውስጥ እና ረጅም የሆነ ባክግራውንድ ያለው ችግርም ይመስለኛል። ለውጥ ይመጣል ተብሎናል። ምን አይነት ለውጥ ነው? ችግር አለብህ የተባለው አመራር ሪኮንሲል አድርጎ ዲፈረንሶችን ነው እየወጣ ያለ ወይስ አንዱ አንዱን አጥቶ አሸናፊ ቡድን ነው ለውጥ ይዤ እየመጣሁ ነው እያለ ነው ያለው? ምናልባት ለውጡ ምን አይነት ለውጥ ይሆናል? ለምንድን ለሚጠቅመው ለውጡ ለማን አላማ ነው? በማን ነው የሚመጣው? በማንስ ማስኬድ ይቻላል? ይህንን ለመለወጥስ ድርጅቱ ምን አይነት አቅም አለው ወይ የሚለው ብዙ ጥያቄዎች ሊያስከትል ይችላል። እንዲህ ስትራቴጂክ አመራር ሲባል ምንድን ነው? ስትራቴጂክ የሆኑ ስህተቶች ተሰርተዋል። እነዚህ ስትራቴጂክ ስህተቶች በየጊዜው በኢትዮጵያ ፖለቲካም በትግራይም ብቻ ስናየው፣ እንዲሁም ደግሞ በአፍሪካ ቀንድ በተለይ ትግራይ ከፖለቲካል ኢኮኖሚ ተወዳዳሪነትን የሚያወጣ የኤርትራ መንግስት ጋር ያለው የኖ ዋር ኖ ፒስ ፖሊሲ ትልቁ ስትራቴጂክ ሚስቴክ ይመስለኛል። እና ይህንን ለመፍታት አስበህ ነው ወይ ስትራቴጂክ ሊደርሽፕ የለንም ብሎ እየገመገመ ያለው ድርጅቱ፣ ወይስ ድርጅቱ ህልውና ብቻ የተመሰረተ ስትራቴጂክ ሊደርሽፕ እጦት አለን እያለ ያለው? ያም ሆነ ይህ ግምገማዎቹ ትክክል ናቸው ነው ትክክለኛና መሬት ላይ ያሉ እውነታዎች የሚያንጸባርቁ ናቸው። ዲቴይል ላይ ግን ስንገባ ገና በጥያቄ ምልክት የሚቆይ ይሆናሉ።
አቶ ጌታቸው አረጋዊ፣
ያው ይሄ የመጀመሪያው ግምገማ የስትራቴጂክ አመራር ማነስ የጋራ አላማ አለመኖር እና ፕሪንስፕል የሆነ ግንኙነት አለመኖር ምናምን ተያይዞ የሚታይ ነገር ነው። አሁን ህወሓት ሲገመግም እንደ ፖለቲካል ፓርቲ ኮዝ አለው። ለህዝቡ የሚመራበት ስትራቴጂዎች፣ ፖሊሲዎች፣ አስተሳሰቦች አሉት። የሀገሪቱ ጥያቄ ለመመለስ የተዘጋጁ ስትራቴጂዎችና ፖሊሲዎች ናቸው ብሎ አምኖ፣ ግን አሁን ያለው ስትራቴጂክ አመራር እነዚህ ፖሊሲዎችና ስትራቴጂዎች በደንብ አውቆ ኢንተርናላይዝ አድርጎ እና በሀገሪቱ በክልሉም የሚፈጠሩ አዳዲስ ሁኔታዎች እየተከታተለ በደንብ እነሱን ተገንዝቦ ምንጫቸውን አውቆ መፍትሄ የማስቀመጥ አቅሙ አንሰዋል ነው መልእክቱ።
እነዚህ ሁኔታዎች እንግዲህ እናንተ እዛው ሆናችሁ በቅርብ በምታዩት በግልጽ የሚንጸባረቁባቸው ሁኔታዎች ነበሩ? በዛው ሊቀጥሉ ይችላሉ አቶ ጌታቸው?
አዎ፣ ያው ተሰብስቦ ይህን መግለጫ ስላወጣ ነው ስመነሻ አድርገን እየተዋየን ያለ ነው እንጂ ህዝቡ እና የሚመለከተው ሁሉ ይህን ነገር እያለው ቆይተዋል። ቀደም ብሎ ማለት ነው። የህወሀት አመራር ከድሮ ምንድን ነው የነበረው ብቃቱ? ለምንድን ነው ችግሮችን ተቋቁሞ ወደ ድል የመጣ ብለን ስናይ፣ የመጀመሪያ ዋናው ቁልፍ ጉዳይ የጋራ አላማ መኖር ነው። የህዝቡን ትክክለኛ ሁኔታን ግንዛቤ ውስጥ በማስገባት ከዛ ተነስቶ አቅጣጫ ማስቀመጥና ለዛ የተቀመጠው አቅጣጫ ደግሞ እስከ የህይወት መስዋዕት መክፈል ቁርጠኛ መሆን ነው ዋናው የነበረው መገለጫው። ይሄ ነገር በሂደት እንዴት እየተቀየረ እንደሄደ እና አሁን ምን ላይ እንዳለ ብዙ እየተባለ ቆይተዋል። መሀሪ እንዳነሳው ከመለስ ጋር ተያይዞ ሁሉም ነገር መለስ ጠቅሎ ይዞበት የነበረ ሁኔታ ነው የነበረው። አመራር በአንድ ቀን የሚወጣ የሚመረት አይደለም። በሂደት ነው አመራር የሚመጣው እና ሂደቱ ያፈራቸው ያመጣቸው አመራሮች፣ ብቁ አመራሮች ከከፍተኛ አመራር ቦታ እንዲለቁ ተደርገዋል። በመተካካትና ባጋጠመ ልዩነት ማለት ነው። እዚህ መለስ ብቻ ሆኖ የሀገሪቱን አጠቃላይ ሁኔታ እየተከታተለ መፍትሄ እየሰጠ አመራር የሚሰጥበት ሁኔታ ነው የነበረው። ስለዚህ አንፎርቹኔትሊ እሱ ሲያልፍ እነዛ ሰዎች እዛች ቦታ ተቀመጡና ችግር ተፈጠረ። አሁን ያለው አመራር በጣም ኮራፕት ላይሆን ይችላል፣ መጥፎ የሆነ እንትን መገለጫዎች ላይኖሩ ይችላል፣ ግን አቅም ስለሌለው በደንብ እየመራ አይደለም። አሁን ያመነበትና ትክክል ነው ችግሬ ነው ብሎ የመጣ እንጂ አሁን የመጡ አሁን የታዩ ችግሮች አይደሉም። ህዝቡ ውስጥ የታዩ ያሉ ችግሮች መፍታት አልቻለም ይህ አመራር። ወደፊት ሊወስደን አልቻለም። ባለፈው በተመዘገቡ እድሎች ነው እየነው ያለው፣ ታሪክ ላይ ነው እየነው ያለው እያልን እየተናገርን ነበር። ይሄ ነው ሪያሊቱ።
የህወሀት ማዕከላዊ ኮሚቴ ባወጣው መግለጫ ላይ ያለው ሌላ ነጥብ ጥልቅ የሆነ ጸረ ዲሞክራሲ አመለካከትና ተግባራት አሉበት ይላል። በዚህ ላይ እንግዲህ አቶ መሐሪ ዮሐንስ፣
ይህም በተደጋጋሚ ሲባል የነበረ ነው። ጌታቸው ቅድም እያነሳው ነበረ። አብዛኞቹ አሁን ድርጅቱ ለረጅም ጊዜ ችግር የለብኝም ጥሩ ነው ያለሁት ጥሩ እየሰራሁ ነው ብሎ ስንትን ሲላቸው የነበሩት ነገሮች፣ ሌላው ህዝብ ደግሞ የተለያዩ ምሁራኖች ወይ የሚዲያ ሰዎች አናሊስቶች ወይ የጊዜው ነው ይህንን ችግር አለባቸው ሲባሉ አይ የለምን እያሉ መጨረሻ ላይ ነገሮች ቁጥጥራቸው ውጭ ለመሆን እንትን ሲል ነው እየተቀበሉት ያሉት። በእርግጥ ጸረ ዲሞክራሲ ሆነናል ስንል በየትኛው የዲሞክራሲ መለኪያ ነው የሚለው ምናልባት እንዳይሰሳብን እንጂ አሁን ድርጅቱ እመራበታለሁ የሚለው መስመር አቤታዊ ዲሞክራሲ ነው። አቤታዊ ዲሞክራሲ ደግሞ ዲሞክራሲ ብሎ የሚያስቀምጠው ገደብ ያለው ዲሞክራሲ ነው። እንደ ሰለጠኑት ሀገራት ያለው ዲሞክራሲ አይነት አይደለም። ሊሚት ያደርጋል። ድርጅቱ በውክልና ነው የሚመራው። የድርጅቱ ዋና ሶሻል ቤዝ የሚባሉ ገበሬ ነው። ላባደሩ አለው የለም፣ በመሬት ላይ እውነተኛ ላባደር አለ ሌላ ጉዳይ ሆኖ፣ ዲሞክራሲን ገደብ ሲያደርግ ሰፊው ገበሬና በላባደሩ በንዑስ ባለሀብቱ ወይ ደግሞ በጥቃቅና አነስተኛ ያላቸው በከተማ ያሉት የህብረተሰብ ክፍል እነዚህን ወክዬ ትግል አደርጋለሁ የሚል ነገር አለ። ግን እዚህ ላይ ምንድነው ገደብ ያደርጋል? በሀገሪቱ ህገ መንግስታዊ ስርዓት በፈቀደላቸው መንገድ ተመዝግበው ዲሞክራሲያዊ ሰላማዊ የሆነ ትግል የሚያደርጉት ፓርቲዎችን እንደ አማራጭ ፓርቲ ሳይሆን እንደ ጠላት የማየት ቴንደንሲ አለ። ምናልባት ይሄ ሁሌ እንደምንለው ድርጅት ቴሌፍ በትግል ወደ ስልጣን የመጣ ፓርቲ ነው። ጊዜ ጀምሮ ይዟቸው የመጡ ካልቸሮች አሉ፣ ፖለቲካል ካልቸሮች በቀላሉ የማይለቁን እነዛም ተያይዘን አሁንም ቢሆን ግን ይሄ የጸረ ዲሞክራሲ የሚባለው ሀሳብን እንደ የሀሳብ አማራጭ ወይ የሀሳብ ብዝሀነት ፕሉራሊዝም እንደ ሀብት ያለ መቀበል ተቃዋሚ ፓርቲዎች እንደ ገንቢ የዲሞክራሲ ግንባታ ተዋናይ አካላት ከማየት ይልቅ እንደ ጠላት የመቁጠር እንዲሁም ደግሞ የተለየ ሀሳብ የሚያናነጩ ሰዎችም ሆኑ ሚዲያዎችም ሆኑ የሚዲያ አውትሌትም ሆኑ ምን ሆኑ እንደ ጠላት የመቁጠር ባህል አለ። ዲክሩቱ የሆነ ማለት ነው። ዘንድ ከዚህ አንጻር ስናየው ድርጅቱ ጸረ ዴሞክራት ባህሪ ያለኝ የሚለው ትክክል ነው። መልሶ ደግሞ አሁንስ ምንድን ነው የሚያደርገው? ከዚህ ምን መውጣ መንገድ ሲዘጋጅ ነው ይህን ችግሮች አሉ የሚለው እያለ ያለው እና በምን ሊፈታቸው ነው የሚለው ነው እንጂ ጥያቄ ውስጥ የሚገባት ነው። ተመሳሳሊ አሁንም ቅድም እንዳልኩት ግምገማው ትክክል ነው። መሬት ላይ ያለ እውነታ ግን ደግሞ ዲፕሮሲቭ የሆነ የቲፒኤልኤፍ ካልቸር ነው።
እሺ፣ አቶ ጌታቸው ከዚህ የተለየ አመለካከት ካሉት አልበለዚያ ወደ ሌላው ጥያቄ ልንሄድ ይችላል።
ወል ፕሮ ዲሞክራሲያዊ ባህሪ ዋልብኝ ሲል ፓርቱ የገመገመበት እና እኛ የምናይበት የተለየ ሊሆን ይችላል። አሁን ለምሳሌ አብዮታዊ ዲሞክራሲ ነው ራሱ ወደ ፀረ ዲሞክራቲክ የሚወስደው ሚሊየም ሀሪ እንትን የራሱ አስተያየት ነው ሊሆን የሚችለው። ፓርቲው በዚህ መንገድ ሊገመግም አይችልም። ፓርቲው ስለ ዲሞክራሲና ፀረ ዲሞክራሲ ሲገመግም በሶስት እንትን ነው ከፍሎ ያየው። አንደኛ ይህ አመራርም ይሁን ማንም አባል እያንዳንዱ ግንኙነት ያለው የዲሞክራቲክ ሁኔታ ነው። ሁለተኛ ፓርቲው አሰራሩን በሚፈቅደው መሰረት እየሄደ ነው ወይ ብሎ ነው የገመገመው። ይሄ ሂደቱ ዲሞክራቲክ አልነበረም ነው። ሰዎቹም በግለሰቦች ደረጃ አባልም አመራርም የነበረው ግንኙነት ዲሞክራቲክ ግንኙነት አይደለም ብሎ ነው የገመገመው። ሶስተኛው ፓርቲው በዋናነት የሚመራው የትግራይ ክልል ነው። ስለዚህ የትግራይ መንግስት የትግራይ ዜጎቹ ዴሞክራቲክ ኢንቫይሮንመንት ነበር አልነበረም የሚለው ነው። ይሄ ዜጎች መብት የምንለው ማለት ነው የመደራጀት ነጻ ሚዲያ የመኖር ሀሳብን በነጻ የመግለጽ ምናምን የሚባሉ በደንብ በአግባቡ እንዲተገበሩ አላረኩም ነው አመራሩ እያለው ያለው፣ ድርጅቱ እያለው ያለው። እንደ አንድ ነዋሪ እንደ ዜጋ ሳየው አብዮታዊ ዲሞክራሲ በራሱ ጸረ ዲሞክራቲክ ነው፣ ሁኔታው ዲሞክራቲክ እንዲሆን አያረግም። የመሀሪ አገላለጽ አልጋራም። አብዮታዊ ዲሞክራሲ የሚፈቅደውን አሰራር ሂደት በህዝቡም በድርጅቱም ሊኖር የሚችል ዴሞክራቲክ ኢንቫይሮንመንት መፍጠር አልቻለም አመራሩ በሚል ነው እኔ የምገልጸው።
እሺ፣
አንድ ነጥብ ለመጨመር አብዮታዊ ዲሞክራሲ እንደ ችግር የሚያደርገው አስቸጋሪ የሚያደርገው እና በፕራክቲስ ደግሞ ትግራይ ላይ እያየን ያለው ለማለት በኢትዮጵያ ደረጃ የምናየው የእኔ አውቅልሃለሁ አስተሳሰብ ነው። ህዝቡን እየበደለ ያለው የድርጅቱ አመራር የድርጅቱ ካድሬ ሆኖ እያለ አመራሩና ካድሬውን እየበደለው ያለውን እየፈጠረው ያለውን ግፍ የሚኮንን ኃይል ራሱ እንደ ጠላት የሚቆጥር አካሄድ ነው። ይሄ ደግሞ እልም ያለ ጸረ ዲሞክራሲ ነው።
በግምገማው የሰፈረው ሌላ ነጥብ የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ ማሰለፍና መጠቀም ላይ መሰረታዊ ጉድለት አለበት ይላል እና በዚህ ላይ እንግዲህ አቶ ጌታቸው አረጋዊ
ይሄ ነው እኔ ዋናው የድርጅት ችግር የሚመስለኝ። ተፈጥሯዊ የሆነ ሂደቱን ጠብቆ እንዲሄድ አላደረገም። የአመራር መተካካቱ የሆነ መካኒካል በሆነ መንገድ መተካካት አለ ብሎ አንድ ፎርሙላ መጣ። ክሊር የሆነ አሰራር የለውም፣ መርህ የለውም። ስለዚህ ቦታ የያዘ ሊቀመንበር ሰው ማውጣት የፈለገበትን ያወጣል፣ ማቆየት የፈለገውን ያቆያል። እና ይሄ በጣም የጎዳው ይመስለኛል። ተፈጥሯዊ የሆነ ሂደት ጠብቆ አዲሱ የተማረ ወጣት ወደ አመራር እንዲመጣ የማድረግ መካኒካል በሆነ ነገር የሚመጣ አይደለም። ሁኔታውን ማመቻቸት ክፍት ማድረግ መድረኩ ግን አመራሮቹ ያደረጉት ምንድን ነው? ባለፈው 5-6 ዓመታት አቅም ያለው ወጣት የሚጠይቅ እውቀት ያለው ለአመራርም አስፓየር የሚያደርግ ከሆነ መምታት፣ ማባረር፣ ሁኔታውን እንዳይመቸው አድርገህ እንዲወጣ ማድረግ ነው የነበረው እና ይሄ በጣም ትክክለኛ ግምገማ ነው። ይሄ ካላሻሻለም ድርጅቱ መቀጠል አይችልም ብዬ ነው የማምነው።
አቶ መሐሪ
ጌታቸው ያለው እንጋራለን በተወሰነ መልኩ ለሰፋ አድርጌ ለመግለጽ ያህል ግን ምንድን ነው የተፈጠረው? ድርጅቱ በሆነ በተለይ ከ97 ምርጫ አካባቢ ጀምሮ አባልነት ክፍት አደረገ። ማስ የድርጅቱ መርሆች አውቆ የፖለቲካ ጥንካሬውን ለሚወክለው ህዝብ ያለው ህዝባዊነት እንዲሁም ደግሞ የተነሳበትን አላማዎች በደንብ ያወቀም ነው ወይ ብሎ ሳይገመግም ሰው በማስ ነው የሚገባው ወደ ትፔሌፍ። ምን ፍለጋ? ጥቅም ፍለጋ። ለጥቅማቸው ብቻ እንጂ ለድርጅቱም ህልውና፣ ለሀገሪቱም ለህዝቡም ህልውና፣ የትግራይ ትግል ማስቀጠል ምንም ግድ የሌላቸው አባላት ውስጥ ያሉትን ወይ ውስጥ የነበሩትን አሁን የአመራር አቅም ፈጥረው መተካካቱን ቀጣይነት ይኖረው ማድረግ የሚችል የነበሩት ሰዎችን የራሳቸው ጥቅምን ለማስጠበቅ እንዲወጡ አድርጓል። ትግራይ ላይ ያለው ወይ ደግሞ የትግራይ የተማረ ወጣት እስከ ቅርብ ጊዜ እኮ የድርጅት አባል ነበረ። እኔ ተቀማቀው ፊታቸውም አባል ነበረ፣ እኔም አባል ነበር፣ ሌላ ጓደኞቻችንም አባል ነበሩም። አዲሱ ትውልድ የሚባለው በድርጅት ውስጥ ነበረ። መጨረሻ ላይ ድርጅትን ትቶ ነው የወጣው። በሁለተኛ በኩል ደግሞ ሀሳብ የለም ድርጅት ውስጥ፣ ያረጀ ያሰጀ ሀሳብ ነው ያለን። ወጣቱ የተማረው ወጣት አዲስ ሀሳብ ይዞ ሲመጣ ድርጅት በዚህ መሄድ አለበት ሲል በድርጅት ውስጡ ነው በአባልነት ተሰልፎም ሀሳብ ማምጣት መጣ ነው አንተ ባልኩ አይሄድም አንጃነ በማዕከላዊ ነታመ ምናምን ተብሎ እየተመጣ ወጣ። አሁንም ቢሆን መሰረታዊ የሆነ የአስተሳሰብ ለውጥ ካላመጣ ድርጅቱ ላለፉት ጊዜያት የሄደበትን ጉዞ የፈጠራቸው ስትራቴጂክ ስህተቶች ዜጋ ናቸው ብሎ አዲስ ሀሳቦች እንዲመጡ አይዲዮሎጂውን መርምሮ እንደ አዲስ ማስተካከያ ማድረግ የማይችል ከሆነ አሁንም ቢሆን ወጣት አስገባለሁ ግን ድርጅቱ እከተለዋለሁ የሚለውን መስመርም የልማትና ፖሊሲ ስትራቴጂዎችን በጣም ጠባብ አውትዴትድ ናቸው። አዲሱን ዳይናሚዝም ማስተናገድ አይችሉም።
ከትግል አጋሮቹ ወይም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበትም ይጠቅሳል። እና በዚህ ላይ እንግዲህ አቶ ጌታቸው
ያው እንግዲህ ግዛ ውስጥ ምን ብለን ለገመገመ እንኳን ባናቅ ግን አጠቃላይ ሀገሪቱ ውስጥ ያለው የስልጣን ሽኩቻ ያየነው ነው። አቅም የሌለው ስልጣን ለሌላ ለግል ጥቅም የሚያውል ስልጣን አቢዝ የሚያደርግ ኃይል በጣም እየታየ ነው። በጣም ሪአክሽነሪ የሆነ አዳር የሆነ እንቅስቃሴዎች አሉ። ብሔር መሰረት አድርጎ አንዱን ብሔር ሌላኛው ብሔር ነው ወይም የሌላኛው ብሔር ድርጅት ነው እየበደለ ያለው የሚሉ ፕሮፓጋንዳዎች እያየንበት ያለው ሁኔታ ነው ያለው። ከዚህ ጋር ተያይዞ የኢህአዴግ አራቱ ድርጅቶች የጋራ አላማ ኑሯቸው በጋራ ኮንሰንሰስ ላይ ሆነው እየመሩ እንደሆነ እየታየ ነው። አንዱ የህወሓት አባል የሆነ በግልጽ ብአዴን ወይም የኦህዴድ አባል የሆነውን እንደ ብአዴን እንደ ኦህዴድ ሲወቅስና ሲሳደብ፣ ዘኦፖዚትም እንደዛ የኦህዴድ አባል ሆኖ ግን ህወሓት ሲኮንን የሚታይበት በሶሻል ሚዲያ ይሄ የሚታዘብበት ጉዳይ ነው ያለው። ስለዚህ ጥሩ የሆነ እንትን ላይ እንዳልነበሩ የሚታይ ነገር ነው። ይሄ እንዴት ነው የገመገሙት? እንዴት ነው የሚያደርጉት? ወደፊት እናየዋለን። ግን እኔ የሚሰጠው አስተያየት ምንድን ነው? መጀመሪያ የሀገሪቷን የቀጣይ እጣ ፈንታ ማየት እና አሁን ያሉ ችግሮች ፈታ እንዴት ነው መሄድ አለባት፣ ህዝቡ ምንድን ነው የሚፈልገው የሚል አጀንዳ ከተያዘ ችግር የለውም፣ ልዩነት አይኖርም። አይ የራሴ ዝና የራሴ ጥቅም እዚህ ላደርግ የሚል አሁን የሚታይ ካለ አዲስ የህዝበኝነት ፖፑሊስ ትረንድ አንጻር ከታየ ግን አደገኛ ነው የሚሆነው። እንዴት አብረው ይሄዳሉ? እንደዚህ በጣም ፖላራይዝ የሆነ ግንኙነት አንድ ድርጅት ውስጥ ተፈጥሮ እንዴት ነው የሚካሄደው የሚለውን በጣም ያሳስበኛል። በነገራችን ላይ የብአዴንም የኦህዴድም የዴደንም የሁሉም አንድ ፕሮግራም ነው። ምንም አይነት ልዩነት የለውም፣ ኮማም ልዩነት የለውም። እና አንድ ፕሮግራም ሆነህ ግን የየብቻ በጣም የተለያየ እንትን መሄድ መሪ የመሆን መፈለግ እና መሪ መሆን ያለ ነው የሚመስለኝ። ስለዚህ ህወሓት ይሄ ችግር ነው ብሎ ገምግሞታል። እንዴት ነው የሚፈታው? እንዴት ነው መሄድ ያለበት? ያው ወደፊት ምናየው ይሆናል።
አቶ ይምሐር ዮሐንስ፣
እኔ እዚህ ላይ ከጌታቸው ለየት ያለ ሀሳብ ሊኖረኝ ይችላል። አሁንም አሁን በሀገሪቱ ያሉ በተለይ ደግሞ የትግል አጋሮች ወይም ደግሞ በተለይ እነዚህ ኢህአዴግ ውስጥ ያሉት አራቱ ብሔራዊ ድርጅቶች የነበረው ግንኙነት ምን ላይ እንዳለ ያው አልደግመውም። ቅድም እየተነገረ ያለው መሬት ላይ ያለው እያየን ያለ ነው። ሀገሪቱ ላለፉት ሁለት ዓመታት በተከታታይ ከቀውስ ሳትወጣ የሀገሪቱ ህልውና አደጋ ላይ የጣለ ሁኔታ የተፈጠረበት ሁኔታ ነው ያለው። ይሄ ከየት የመነጨ ነው ብትይኝ፣ ተመልሼ አሁንም ቅድም ያነሳኋቸው ነገሮች አሉ። አብዮታዊ ዲሞክራሲ አሰራር ተከትሎ ከዘጠና ሰባት ዓመተ ምህረት በኋላ የመጣውን በአንድ ሰው ላይ የተንጠለጠለ እንዲሁም ደግሞ ኢህአዴግ ራሱን በአንድ ጠባብ ቤቱን ዘግቶ የከፍተኛ አመራሩ ወይ ደግሞ በፖሊስ ቢሮ ደረጃ ያሉ በምክር ቤት ደረጃ ያሉ ሰዎችን ብቻ ሰብስቦ በራሱ ጠባብ መነጽር እያየ በተቋሞችና በህግ የተመሰረተ ሳይሆን በሰዎች በሽምግልና በምናምን የሰዎች ትስስር ላይ የተመሰረተ አካሄድ የፈጠረው ናቸው ብዬ ነው የምገምገው። በተለይ ደግሞ ይሄ የቀድሞ ጠቅላይ ሚኒስትር የቀድሞ የኢህአዴግ ሊቀመንበር አሁን በህይወት የሚባ ተመለስ ማለት ነው ስልጣናቸው ለማደላደል በዋናነት ፌዴራሊዝሙን ራሱ እውነተኛና ዴሞክራሲያዊ ፌዴራሊዝም እንዳይሆን ጨፍግዘው ይዘው በየጊዜው ሲለፈለፍባቸው የነበሩ ቃላቶች አሉ። ጠባ ትንከተኛ ምናምን እያለ እውነተኛ በህግና በተቋማት የተመሰረተ ስርዓት ዴሞክራሲያዊ ስርዓት ከመገንባት ይልቅ በጣም አፋኝ የሆኑ የፍረጃ ቃላት ጠባ ምናምን እያሉ ይዘውት የቆዩ ነገር አለ እና እሳቸው ሲሞቱ የስልጣን ሽኩቻውም ሲመጣ በኋላም የሀገሪቱ የፖለቲካ ለውጥ የፖለቲካ ዳይናሚዝም ኢህአዴግ ከሚያስብበት አንግል ውጭ ሆነው ሰጥተው የፖለቲካ ጫና ህዝቡ ላይ የሚደርሰውን የፖለቲካ ኢንዶክትሪኔሽን የፖለቲካ አስተሳሰብ ከኢህአዴግ አስተሳሰብ ውጭ እየወጣ እንዲሁም ፓርቲዎችም ብሔራዊ ፓርቲዎች በተለይ ኦሮሚያና አማራ ክልል ላይ ያሉት ወደዛ እያዘነበሉ የሚሄድበት ነገር እየተፈጠረ ይመስለኛል። እና በዋናነት ይሄ ኢህአዴግ በህግ የበላይነትና በተቋማት የበላይነት እንዲሁም ደግሞ ስርዓት ያለው አሰራር ባለመከተል ከዛ ይልቅ በሰዎች የተመሰረተ የሽምግልና የሚመስል ነገር አንተ ይህን ይውሰድ አንተ ይህን ይውሰድ ምናምን ተብሎ ጠባብ ድርድር ላይ የተመሰረተ አሰራር የፈጠሯቸው ናቸው። ከዛ ቀጥሎ በተፈጠረው የፓወር ጋፕ ማን ስልጣን ያዝ ማን ኢንፍሉዌንሻል ይሆን የሚለውን በመሀል ሀገር ወይ ደግሞ በማዕከላዊ መንግስት የተፈጠሩ ሽኩቻዎችም አሉ። አሁንም በግልጽ እያየናቸው ያለ ነው። ኦፒዲኤም እያነሳው ያለው፣ ባህሪንም እያነሳው ያለው፣ መላፍ የላላው ድርጅቶችም ላይ ያለ የሚላቸው ነገሮች እነዚህ ነገሮች ናቸው ብዬ ነው የምወስደው። ቴሌፍ ጥፋቴ ነው፣ ከትግል አጋሮች ጋር የነበረኝ ግንኙነት ችግር ነበረበት፣ ለዚህ ደግሞ ተጠያቂ ነኝ ካለት ትክክለኛ ግምገማ ነው። በዋናነት ግን አሁንም እንዴት ይፈታዋል የሚለው ያው መግለጫ ትንሽ ጥረት ያለ ስለሆነች ዝርዝር ነገሮችን ቤታቸው እንዳለው አላየንም፣ አልሰማንም። ምን ብለው እንደተወያዩ ግን አሁንም ቢሆን ትናንትና በጠባብነት ያስፈርጅ የነበረ ጥያቄ አሁን ዲሞክራሲያዊ ጥያቄ ሊሆን ይችላል። ትናንትና በድንገት የሚያስፈርጅ የነበረውን አሁን ዲሞክራሲያዊ ጥያቄ ነው ብሎ የህዝብ የማስ ሳፖርት ሊኖረው ይችላል እና ጥንቃቄ የሚያስፈልገው ነገር ነው።
እሺ፣ እንግዲህ አቶ ጌታቸው አረጋዊ፣ አቶ መሐሪ ዮሐንስ ለሰጣችሁን ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ።